በኢትዮጵያ በድርቁ ሳቢያ በተከሰተው የምግብና የውሃ እጥረት እንዲሁም ይህን ተከትሎ በገባው የአተት ወይም የአጣዳፊ ተቅማጥና ትውከት ወረርሽኝ በሶማሌ ክልል 68 ህጻናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። ቡድኑ ከኢትዮጵያ መንግስት ጋር በመተባበር በክልሉ ለ12 ዓመታት መስራቱን አመልክቶ ምግቡ በአጣዳፊ ሊደርሳቸው የሚገባ ህጻናት ቁጥር ካለፈው ዓመት ጋር ሲነጻጸር በ10 እጥፍ ማደጉን ይፋ አድርጓል። የኢትዮጵያ መንግስት በድርቁ ለተጎዱ አካባቢዎች የአስቸኳይ ምግብ እርዳታ ማቅረብ ከፍተኛ ጥረት እያደረገ መሆኑና እስካሁን ምንም የሞተ ሰው እንደሌለ ሲገልጽ እንደነበርም ይታወሳል። ጽዮን ግርማ የድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊ የሆኑትን ቴራኖልን አነጋግራ ተከታዩን ዘገባ አጠናቅራለች።
ድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊዋ ቴራኖል በኢትዮጵያ ሶማሌ ክልል ድርቁ ያስከተለውን ችግርና ያንዣበበውን አደጋ ተዘዋውረው ተመልክተው ከጥቂት ቀናት በፊት ወደ አምስተርዳም መመለሳቸውን ገልጸውልኛል። ሁኔታውን ያስረዱትም በአይንም ማንነትም ጭምር ነው። የሐኪሞች ቡድኑ በሶማሌ ክልል ውስጥ በሚገኙ የተለያዩ ዞኖችና ወረዳዎች ውስጥ ለተጎዱ ህጻናት የህክምና አገልግሎት ሲሰጥ 12 ዓመታትን አስቆጥሯል ይላሉ ቴራ። ነገር ግን ቡድኑ ባለፈው ዓመት ተመሳሳይ ወቅት ጋር ሲሰጥ ከነበረው አገልግሎት ጋር ሲያነጻጽረው የተመጣጠነ የምግብ እጥረት ያጋጠማቸው ህጻናት ቁጥር በ10 እጥፍ ጨምሯል። ህጻናቱ በድርቁ ምክንያት ባጋጠመ የተመጣጠነ የምግብና የመጠጥ ውሃ ማጣት በተጨማሪም ይህን ተከትሎ በገባው የአተት ወረርሽኝና አቅም ማነስ ምክንያት በክልሉ በከፍተኛ ሁኔታ የተጎዱበትን የዶሎ ዞንን ጨምሮ በተለያዩ ወረዳዎች የህክምና ማዕከላት አቋቁመው እድሜያቸው ከአምስት ዓመት በታች የሆኑ 8000 ህጻናትን ለመርዳት እየሞከሩ እንደሆነ ተናግረዋል። ከነዚህ ውስጥ በህክምና መትረፍ ያልቻሉ ህጻናት በአሳዛኝ ሁኔታ ህይወታቸው እያለፈ መሆኑንም አስረድተዋል።
Very, very sadly, 68 children under the age of 5
በጣም አሳዛኝ ነው። እድሜያቸው 5 ዓመት ያልሞላ 68 ህጻናት አስቀድሜ በጠቀስኳቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ህይወታቸው አልፏል። ሰኔ ወር ገና አለማለቁን ስናስብ ሁኔታው ፍጹም ተቀባይነት የሌለው ነው። በርግጥ የህክምና አገልግሎት ለመስጠት የምናደርገው ጥረት እንዳለ ሆኖ እነዚህን ህጻናት ለማዳን አለመቻላችን በተለይ ሁኔታው እጅግ መጠነ ሰፊና ቀሳፊ መሆኑ ጋራ ስራውን ከባድ ያደርገዋል። በርካታ ህጻናትን ለመድረስና ህክምና ለመስጠት ካሉብን ፈተናዎች አንጻር ጥቂቶችን ብቻ ደርሰን የህክምና እርዳታ ማድረግ ላይ ማትኮራችን መድረስ የሚገባንን ያህል ሰፊ የአገልግሎት ሽፋን አለማቀባችን በእጅጉ ይረብሸናል። ለጥቂቶች አጠቃላይ የህክምና እርዳታ በማድረስና አገልግሎትን በማስፋት መካከል እንድንመርጥ መሆኑ የሚያሳዝን ነው።
ድንበር የለሽ ቡድኑ የሰበሰበው መረጃ የሚያሳየው የችግሩን ጫፍ እንጂ ሙሉ ስዕሉን አይደለም ያሉት ቴራ በአቅም እጥረትና በተጎጂዎች ቁጥር ብዛት የተነሳ እርዳታ ሊደረግላቸው ያልቻሉ በርካታ ህጻናት በችግር ውስጥ ናቸው ብለዋል። የችግሩን ስፋትና ያንዣበበው አደጋም እጅግ ሰፊ መሆኑን ተናግረዋል።
This is the worst that anyone has seen in 30 years, the driest and the most prolonged. So the impact that has on population
ባለፉት 30 ዓመታት ከታዩት ሁሉ የከፋ ድርቅ ነው። ለረጅም ጊዜ መዝለቁ ደግሞ ችግሩን ያባብሰዋል። በማህበረሰቡ ላይ የሚያሳድረው ተጽዕኖ ሰፊ ነው። በተለይ እንደ ሶማሌ ክልል ያሉ አርብቶ አደሮች የሚኖሩባቸው አካባቢዎችን ኑሮ አውቋል። የምግብና የውሃ እጥረት በጎሳ ማዕከላትና በከተሞች ተሰባስበው እንዲኖሩ ሁኔታዎች አስገድደዋቸዋል። የሚበዙት ከብቶቻቸው በድርቅ የተነሳ ሞተዋል። ግመሎች፣ ላሞች፣ በግና ፍየሎቻቸው አልቀዋል። እነዚህ እንስሳት የምግብና የገቢ ምንጮቻቸው ናቸው። ድርቁ ምግብ አሳጥቷቸዋል። ውሃም እንዲሁ በመጥፋቱ በቂ የሆነ የመጠጥ ውሃ ለማግኘት አልቻሉም።
ቴራ ሁኔታውን አያይዘው ሲገልጹ ከፍተኛ የሆነ ቁጥር ያላቸው በምግብ እጥረት ሰውነታቸው ተጎሳቅሏል። ከንጹህ ውሃ አቅርቦት ችግር የተነሳ አጣዳፊ ተቅማጥና ትውከትም ከባድ የጤና እክልና ጉዳት እያደረሰ ይገኛል ብለዋል። ነዋሪዎቹ ሁኔታውን እንዴት ተቀብለውታል? ለቴራ ያቀረብኩላቸው ጥያቄ ነው።
People are very sad, they're very desperate. I've spoken to a lot of people who told me the harrowing stories of
ሰዎች እጅግ የበረታ ሀዘንና ብሶት ውስጥ ናቸው። ከብቶቻቸው ያለቁባቸው ምናልባትም የቤተሰብ አባላቶቻቸው የሞቱባቸው ሰዎች አነጋግሬያለሁ። ችግርን የመጋፈጥ ልምድ ያላቸው ማህበረሰቦች ቢሆኑም እንዲህ ያለ መከራ ግን አይተው እንደማያውቁ ነው የሚናገሩት። ተስፋ የማጣት ስሜት ይታይባቸዋል። ከአንድ በላይ ልጆች ያሏቸው እናቶችን ስናገኝ ስጋታቸው በምግብ እጥረት የተጎዳው ወይንም የተጎዳችው ህፃን ብቻ ሳይሆን ለሌሎችም ጭምር ነው። እነዚህ እናቶች በቤት ውስጥ የምግብና ውሃ ድልድልን መወሰን ይጠበቅባቸዋል። በቤት ውስጥ ያለውን አቻችለውና አብቃቅተው በህይወት ለማቆየት ይጥራሉ። እንደ እናት ሆናችሁ ብታስቡት የምግብ ድልድልን እንደ መወሰንና የወደፊት ዕጣ ፈንታቸውን እንደ አለማወቅ ልብ የሚሰብር ነገር የለም።
በኢትዮጵያ ድርቁ ይፋ ከተደረገበት ያለፈው የፈረንጆች ወር ጀምሮ 7.8 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የብሔራዊ አደጋ ስጋት አመራር ኮሚሽን ማስታወቅ ይታወሳል። በቅርቡ ይፋ በሚደረገው አጠቃላይ ግምገማም ይህ ቁጥር ሊጨምር እንደሚችል ገልጿል። በቅርቡ ሁኔታውን ተዘዋውሮ የጎበኙት የዓለም ባንክ የምግብ ፕሮግራም የኢትዮጵያ ተወካይ ጆን አይለት በበኩላቸው በዚህ ወር የምግብ አቅርቦቱ እየተሟጠጠ መሆኑን ገልጸው ነበር። የአደጋ ስጋት አመራር በበኩሉ የተረጂዎች ቁጥር መሟጠጥ የሚመለከተው የዓለም ባንክ የምግብ ፕሮግራም የሚመግባቸው 1.7 ሚሊዮኑን ብቻ ነው ብለው ነበር። አያይዘውም ከተያዘው የፈረንጆች ዓመት በኋላም ቢሆን አቅርቦት የሚቋረጥባቸው የድርቅ ተጎጂዎች አይኖርም ብለዋል። በሶማሌ ክልል በዶሎ ዞን ህይወታቸው ያለፈውን ህጻናት በተመለከተም ተጨማሪ መረጃ ለማግኘት ያደረግነው ጥረት ዛሬ አልተሳካም። ቀደም ባሉት ዘገባዎች መንግስት ዜጎቹን የመመገብ ጥረቱን አጠናክሮ እንደሚቀጥል ገልጿል። የድንበር የለሽ ሐኪሞች ተወካዮች ይህንን የመንግስትን ጥረት አድንቀው ችግሩ ግን ዛሬ ነገ የሚያስብል አይደለም፣ ዝናብ መዝነብ ቢጀምር እንኳን ብለዋል።
If the Ethiopian government is predicting rain, I'm very, very happy to hear it. And I hope that actually happens.
የኢትዮጵያ መንግስት ዝናብ ይዘንባል የሚል ትንበያ ካለው እኔ ዝናቡ ሲጥል ለማየት በጣም ጓጓለሁ። ምክንያቱም ሳሩ መለምለም ይጀምራል፣ ከብቶቹም ግጦሽ ያገኛሉ። የሚበዙት ከብቶች ባለቁበት ሁኔታ በአንድ ሌሊት የምግብ አቅርቦት የሚሻሻልበትና ሰውነታቸው የመነመነ ሰዎች ኑሮ በፍጥነት ይሻሻላል የሚል እምነት የለኝም። መልሶ ማቋቋሙ ረጅም ጊዜ ይፈጃል። ሰዎች ምግብ ይፈልጋሉ፣ ምግብ የሚፈልጉት ደግሞ አሁን ነው።
የችግሩ ስፋት እጅግ አስጨናቂ መሆኑን የገለጹት ቴራ ኖልን ለጋሽ ድርጅቶች በቀጥታ በሰብአዊ እርዳታና በሕክምና ሙያ ላይ የተሰማሩ ሁሉ ፊታቸውን ወደዚህ ስፍራ ዙረው ሕፃናቱን መታደግ እንደሚገባ ምክረ ሐሳብ አስቀምጠዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።